ተመራጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል። ክቡራን አድማጮቼ እንደምን አመሻችሁ። ዛሬም እግዚአብሔር አምላካችን በተወደደው ሰዓት ነው እንድንገናኝ እዚህ ባየር ሞገደም አንድ ላይ ሆነን እግዚአብሔር አምላካችን እንድናመልክ ፈቃዱ ሆኗል። እግዚአብሔር ለዘላለም ይክበር ይመስገን። በዛሬው ምሽት ክፍለ ጊዜ ጥናታችን የአንደኛ ተሰሎንቄ ምዕራፍ 3ን ትምህርት አብረን እንመለከታለን ማለት ነው። በትላንትናው ምሽት ክፍለ ጊዜ ጥናታችን የምዕራፍ 2ን አጠቃላይ ትምህርት ማጠናቀቃችን የሚታወስ ነው። እስቲ በማስቀደም በዚህ የምስጋና ዝማሬ የለቱን ዝግጅታችንን እንጀምር። ያም ምስጋና በማደሪያው ለእግዚአብሔር ይድረስለት። ምህረት ይጣፋ በዚህ ዝማሬ ስላገለገለችን እግዚአብሔር ኑሯን አገልግሎቷን አብዝቶ ይባርክያል። ወደ ጸሎት እናልፋለን። አቤቱ በሰማይና በምድር ላይ የምትገዛ እግዚአብሔር አምላካችን ሆይ ዛሬም ደግሞ ኖልጆች በፊትህ እንገኛለን። በዚህን ጊዜ ደግሞ ለምን እንደተሰበሰብን ምን አስበን እንደቀረብን ምን እንደተመኘን ምን እንደተጠማን ምን እንደተራብን ታውቃለ። እግዚአብሔር ሆይ እነሆ ቃል ያስፈልገናል። መንፈሳዊ ማድህን እግዚአብሔር አምላካችን ሆይ ሽተናል። ነፍሳችን የቱን ያህል እንደጓጓች ታውቃለ። ወገኖቼ ጌታዬና አምላኬ ሆይ ባልና ሚስት አባትና እናት ከልጆቻቸው ጋር ሆነው ከጎረቤቶቻቸው ጋር ሆነው ከጓደኞቻቸው ጋር ሆነው ምናልባትም ደግሞ በሆስፒታል አልጋ ላይ ወይንም ደግሞ በአገር ግዳጅ በጦር ሜዳ እንዲው ለብቻው ወይም በህብረት አንድ ላይ ሆነው እግዚአብሔር አምላኬ በማረሚያ ቤትም አንድ ላይ በመሰባሰብ አንተን ሽተው አንተን ብለው የቀረቡ ሊኖሩ ይችላሉ። መሻታቸው እግዚአብሔር አምላኬ ጥማታቸውና መራባቸው ምን እንደሆነ ታውቃለህ። አሁን የበላነው ምግብ ነገ ጠዋት እግዚአብሔር አምላካችን ሆይ አልቆ ደግሞ ስጋችን የተለያየ ነገርን ይሻል። ምናልባት ይጠማ ይሆናል፣ ምናልባት ሌላ ምግብን ይሻ ይሆናል። እንዳንጠማ እንዳንራብ የዘላለም ሕይወት ካንተ ዘንድ አለና ጌታ ኢየሱስ ክርስቶስ ሆይ መግበን። እግዚአብሔር ሆይ የሚያዋጣን ይሄ ብቻ ነው። አዎ ልዑል እግዚአብሔር አምላካችን ሆይ በልጅህ በጌታ በኢየሱስ ክርስቶስ በኩል ያደረክልን ምሕረት ታላቅ እጅግም ታላቅ ነው። በዚህ ምሕረት ደግሞ አውቀን እንድንኖር እርዳን። ወደ ጉያ ደግሞ ወደ ምሕረትህም እንድንሸሸግ እለት እለት አግዘን። እግዚአብሔር አምላካችን ሆይ ከቃልህ ማዕድ እየተመገብን እየከሳን እየቀጨጭን ፍሬ እንደማይገኝባት እንደ በለሲቱ ዛፍ ሆነን እንዳንገኝ ጌታ ሆይ ላንተ 30ና 60 100 ፍሬም እንድናፈራል እባክህ ልዑል እግዚአብሔር አምላካችን ሆይ ጸጋህን አብዛልን። በዚህ በሚያስፈራና በሚያስደነግጥበት ዘመን፣ ሁኔታዎች በተለዋወጡና በተቀያየሩበት ዘመን ጌታ ሆይ እጃችንን ያዝ ማለቱ ብቻ ይበጀናልና እጃችንን ሁለንተናችንን ያዝ ጌታ ሆይ። በመገዱ ውስጥ ሁሉ አሳልፈን በዚህ ሰዓት ደግሞ ቀርበ እግዚአብሔር አምላካችን ሆይ ልንማር የቀረምነውን ቃልህን ባርክልን። ድንቅ ታምራትህንም ደግሞ የሚረዳን ልቦናን በውስጣችን ፍጠርልን። ኃጢአታችንን፣ መተላለፋችንን፣ በደላችንን፣ ድካማችንን በልጅህ በጌታ በኢየሱስ ክርስቶስ ምርሳ። ስለ ቅዱሱና ስለ ዘላለማዊ ስምህ ስትል ስማን። አሜን። ወዳጆቼ ከአንደኛ ተሰሎንቄ ምዕራፍ 2 የክርስቶስ መምጣት ለሥራ የሚያነሳሳ ተስፋ ስለመሆኑ አብይ ርዕስ አድርገን በተከታታይ ያጠናነውን ትምህርት እዚህ ላይ እንገታና አሁን ደግሞ ወደ ምዕራፍ 3 ተሸጋግረን የክርስቶስ መምጣት የሚያነሳ የሚቀድስ ተስፋ ስለመሆኑ አብረን እንመለከታለን። እና እዚህ መጽሐፍ ቅዱሶቻችሁ እንደ ተለመደው ገለጥ ገለጥ አድርጋችሁ አንደኛ ተሰሎንቄ ምዕራፍ 3ን አውጡ። የዚህ አንደኛ ተሰሎንቄ ምዕራፍ 3 አብይ ሐሳቡ የክርስቶስ መምጣት፣ ፈጠን በሉ፣ የክርስቶስ መምጣት የሚያነጻ የሚቀድስ ተስፋ ስለመሆኑ የሚል ይሆናል። የአንደኛ ተሰሎንቄ አብይ መልእክት የቤተ ክርስቲያን መነጠቅ ነው። ታስተውላላችሁ አይደል? የአንደኛ ተሰሎንቄ አብይ መልእክት ወይም ዋና ሐሳቡ በአጠቃላይ ማለቴ ነው የቤተ ክርስቲያን መነጠቅ ነው። የሁለተኛ ተሰሎንቄ አብይ መልእክት ደግሞ የኢየሱስ ክርስቶስ መገለጥ ማለትም ወደዚህ ምድር መጥቶ መንግስቱን ስለመመስረቱ ነው። ይህንን በመጀመሪያ ጊዜ ማለትም አንደኛ ተሰሎንቄን በጀመርንበት ጊዜ በመግቢያ ውስጥ አካተን መማራችን የሚታወስ ነው። በጣም የሚያስገርመው ደግሞ ጳውሎስ ለተሰሎንቄ ሰዎች ያስተማራቸው ክርስቲያናዊ አስተምህሮች ተግባራዊ መሆናቸው ነው። ይሁን እንጂ በአሁኑ ዘመን ትኩረታችንን እነዚህ ተግባራዊ ክርስቲያናዊ እውነቶች ላይ ሳይሆን መጪ ነገሮች ወይም ክስተቶች ላይ አድርገናል። ስለ እነዚህ ነገሮች ብናነሳ እንኳ እንዲሁ ለመከራከሪያነት ወይም ለንግግር ማጣፈጫነት ከመሆን ያለፈ አይደለም። የዚህ ምዕራፍ አብይ ሐሳብ የክርስቶስ መምጣት የሚያነጻ ወይም የሚቀድስ ተስፋ ስለ መሆኑ ነው ማለት ነው። ኢየሱስ ክርስቶስ በቅርቡ እንደሚገለጥ የምናምን ከሆነ ይህ እውነት አኗኗራችንንና አመለካከታችንን መለወጥ ይኖርበታል። ይህንን ፈጽሞ ማመን አለባችሁ። በሕይወታችን ምንም ለውጥ የማያመጣ ከሆነ ግን ገና የሚገባውን ያክል አላመንበትም ማለት ነው። ጳውሎስ ለዚህ ጉዳይ ሰፋ ያለ ስፍራ ሰጥቷል። እኛም ከምዕራፍ 3 ጀምረን ልብ በሉ ከምዕራፍ 3 ጀምረን እስከ ምዕራፍ 4 ቁጥር 12 ድረስ ከምዕራፍ 3 ጀምረን እስከ ምዕራፍ 4 ቁጥር 12 ድረስ ባሉት ክፍሎች የምንመለከተው ይህንኑ ጭብጥ ሐሳብ ይሆናል ማለት ነው። ጢሞቴዎስ ስለ ተሰሎንቄ ሰዎች መልካም ዜና ይዞለት ስለመምጣቱ የሚያወሳውን ከቁጥር 1 እንመለከታለን። እስቲ ፈጠን ብዬ ላንብብላችሁ። ስለዚህ ወደፊት እንታገስ ዘንድ ባልተቻለን ጊዜ ባቴና ብቻችንን ልንቀር በጎ ፈቃዳችን ሆነ ይላል። እስቲ በደንብ ተመልከቱት ይህንን ክፍል። ጳውሎስ ወደ ተሰሎንቄ ለመሄድ ፈልጓል። ይሁን እንጂ እስከዚያው ድረስ ጢሞቴዎስን ናልባትም ሲላስን ሉቃስንና ሌሎች ሰዎችን ወደዚያው ለመላክ ስለመረጠ ብቻውን ባቴና መቆየት ነበረበት። ስለዚህ የሚለው ቃል ልብ በሉ ስለዚህ የሚለው ቃል ሐሳቡ ካለፈው ምዕራፍ ጋር ተያያዥነት እንዳለው ነው የሚያመለክተው። ባለፈው ምዕራፍ መጨረሻ ላይ በቤተ ክርስቲያን ሊኖር ስለሚገባው ቤተሰባዊ ቅርርብ አንስቶ እንደነበር እናስታውሳለን። ጳውሎስ ለተሰሎንቄ ክርስቲያኖች አባትም እናትም ወንድምም ነበር። ይህንን በትላንትናው ምሽት ክፍለ ጊዜና ከትላንት ወዲያ በተማርነው ትምህርት ውስጥ መመልከታችን የሚታወስ ነው። ወደ ጌታ ያመጣቸው እርሱ ራሱ ነበር። በጣም ይወዳቸዋል። እስቲ አገልጋዮችን አንድ ቀለል ያለ ጥያቄ ልጠይቃቸው። መስክራችሁላቸው ወደ ጌታ ቤት የመጡትን ሰዎች በጣም ትወዳችኋላችሁን? እስቲ ራሳችሁን ጠይቁ። አማኞች ሁሉ ሽልማት በሚያገኙበት ጌታችን ኢየሱስ ክርስቶስ በሚመለስበት ቀን የደስታና የክብሩ ምንጭ እንደሆኑም ሐዋርያው ነግሯቸዋል፣ መስክሮላቸዋል። እነዚህን የተሰሎንቄ ክርስቲያኖች በጣም ከመውደዱ የተነሳ ወደ እነርሱ ለመሄድ ባለመቻሉ ጳውሎስ በመጠኑም ቢሆን ቅርታ የተሰማው ይመስላል። ወደዚያ እንዳይሄድ ያዘገየው ሰይጣን እንደነበረ ምነግሯቸዋል። ምንም እንኳ ገና ያላለቀና የርሱን ክትትል የሚጠይቅ ሥራ ቢኖረውም ጳውሎስ ከተሰሎንቄ የወጣው በድንገት ነበር። ስለሆነም እንደገና ከነርሱ ጋር መገናኘቱ ብቻ ሳይሆን የወደፊት ሕይወታቸውም በጣም አብዝቶ ያሳስባል። ጳውሎስ ሊያጽናናቸው ይፈልጋል። ይህም ደግሞ ከፍቅር የተነሳ ለነርሱ እንደሚደክም እንደሚተጋም ያመለክታል። በመሰረቱ ፍቅር ስንል ሞቅ ያለ ሰላምታ ወይም መተቃቀፍ ማለትም አይደለም። ፍቅር የሌላውን መልካምነት የሌላውን በጎነትና ሁለንተናዊ መከናወንን ይፈልጋል። ልድገምላችሁ። ፍቅር የሌላውን መልካምነት የሌላውን በጎነትና ሁለንተናዊ መከናወንን ይፈልጋል እንጂ እንዲያው ስንገናኝ ብቻ ሞቅ ያለ ሰላምታና መተቃቀፍን ብቻ አያመለክትም። አንድን ሰው በእውነት ከወደድነው የምናደርገውም ይህንኑ ነው። ለዚያ ሰው ስንል ማንኛውንም አይነት ችግር ለመጋፈጥ እንኳ ዝግጁ እንሆናለን። እኔ ከዚህ ቀደም የነገርኳችሁ ግጥም ነበር፣ እንዲህ ይላል። ወዳጅ ማለት አብሮ ሲባክን ነው እንጂ እንደ አይን እንደ ጆሮ እንደ እግር እንደ እጅ ይባል ነበር። ተማሪዎች ሆነን ይህንን ግጥም እንማር ነበር። ታዲያ እውነት አይደለም እንዴ? አንድ ሰው ወንድሜ ነው እህቴ ናት የምንል ከሆነ ወይንም ደግሞ ባለማዊ አገላለጹ አንድ ሰው ወዳጄ ነው ብለን ከሰየምነውና በልባችን ከተቀበልነው እንደ እግር እንደ እጃችን እንደ ጆሮ እንደ አይናችን ይህ ሰው ከኛ ጋር መውጣት መውረድ አለበት፣ እናንተም ለሌላው እንዲሁ መትረፍ አለባችሁ ማለት ነው ወገኖቼ። እስቲ ቁጥር 2ን እንመልከት። ስለ እምነታችሁም እንዲያጸናችሁና እንዲመክራችሁ ወንድማችንን የእግዚአብሔርንም አገልጋይ ከኛም ጋር አብሮ በክርስቶስ ወንጌል የሚሰራውን ጢሞቴዎስን ላክ ነው ይላል። ለእነርሱ ከማሰቡ የተነሳ ጳውሎስ ጢሞቴዎስን ወደ ተሰሎንቄ ላከው። ከኛም ጋር አብሮ በክርስቶስ ወንጌል የሚሰራውን ጢሞቴዎስን ላክነው ይላል ጳውሎስ። ያገልግሎታችን አቅጣጫ የክርስቶስ ወንጌል ላይ ያነጣጠረ መሆን ይገባዋል። ለእግዚአብሔር ቃል ተቀዳሚውን ስፍራ በመስጠታችን አንዳንዶች እንደሚነቅፉን አውቃለሁ። ስለማበረሰባዊ ችግሮች፣ ስለ ልማት ድርጅቶችና ስለተለያዩ ጉዳዮች ለምን አይገዳችሁም በማለትም አንዳንዶች ይወቅሱናል። እዚህ ላይ ግን ወንጌል በትክክል ከተሰበከ ማንኛውም ማበረሰባዊ ገጽታችንም እንደሚስተካከል ለነቃፊዎቻችን አጠንክሬ መናገር እፈልጋለሁ። በአሁኑ ጊዜ የሚሰራባቸው ማበረሰባዊ መመሪያዎች ምንጫቸው ወንጌል ወይም ክርስቲያናዊ እንቅስቃሴ ነበር። ለምሳሌ ያክል ለአካለ መጠን ያልደረሱ ልጆች ከአቅማቸው በላይ የሆነ ሥራ መስራት የለባቸውም የሚለው ሕግ ምንጩ በጆን ዌስሊ የተመራው ታላቅ መንፈሳዊ እንቅስቃሴ ነበር። ምንም እንኳ በአሁኑ ዘመን ያሉ የሰራተኛ ማህበራት ባይገነዘቡትም ጆን ዌስሊን እንደ ባለ ውለታ እንዲቆጥሩ የሚያደርጋቸው ብዙ ነጥቦች ይኖራሉ። ወንጌል በተሰበከበትና ተቀባይነት ባገኘበት ስፍራ ሆስፒታሎችም ይሰራሉ። ሰዎች ወንጌልን ሲቀበሉ ሕይወትና አኗኗራቸውም ይለወጣል። የሕይወትና የአኗኗር መለወጥ ደግሞ ማህበረሰባዊ ለውጥን ያመጣል። በአሁኑ ጊዜ ስለ ምግባረ ሰናይ ድርጅቶች ብዙ እናወራለን። ከዚህም ጋር ተያይዞ ሙስናና አላግባብ መበልጸግ ስር በሰደደ ሁኔታ በአገራችን በመስፋፋት ላይ ናቸው። እንዲህ ያለውን ችግር ከስረ መሰረቱ መንግሎ መጣል የሚቻልም አይመስለኝም። መጀመሪያውኑ እነዚህ ምግባረ ሰናይ ነንባይ ድርጅቶች ወንጌል ላይ የተመሰረቱ ወይም ምክንያታቸውን ወንጌል ያደረጉ አይደሉምና ነው። ጢሞቴዎስ የወንጌል አገልጋይና የእግዚአብሔር ሰራተኛ እንደሆነ ጳውሎስ ይመሰክርለታል። የኛም የትኩረት አቅጣጫ እዚህ ላይ ማነጣጠር አለበት። ወንጌልን ስንሰብክ መልካም ነገር ሁሉ ከወንጌል ጋር አብሮ ለሰዎች ሁሉ ይደርሳል። ጢሞቴዎስ ወደ እነርሱ የሚመጣው ለምን እንደሆነ ጳውሎስ ሲናገር ስለ እምነታችሁም እንዲያጸናችሁና እንዲመክራችሁ ይላቸዋል። ከኦሪት ዘጸአት መጽሐፍ እንደምንመለከተው እስራኤል ከጠላት ጋር በተዋጋበት ጊዜ ሙሴ በአንድ ስፍራ እየጸለየ ነበር። ሙሴ እጆቹን ወደ ሰማይ ከፍ አድርጎ ሲጸልይ እስራኤል ያሸንፍ ነበር። ስለዚህም ወደ ሰማይ የተዘረጉ እጆቹን ሌሎች ሰዎች ደግፈው መያዝ ነበረባቸው። ከኦሪት ዘጸአት የሚከተለውን ጥቅስ እንመልከት። የሙሴ እጆች ግን ከብደው ነበር፣ ድንጋይም ወሰዱ፣ በበታቹም አኖሩ፣ እርሱም ተቀመጠበት። አሮንና ሆርም አንዱ በዚህ አንዱ በዚያ ሆነው እጆቹን ይደግፉ ነበር፣ ፀሐይም እስክትገባ ድረስ እጆቹ ጠነከሩ ይላል። ዘጸአት ምዕራፍ 17 ቁጥር 12 ን ተመልከቱ። ኦሪት ዘጸአት ምዕራፍ 17 ቁጥር 12 ን ልብ ይሏል። እንግዲህ ጳውሎስ እንዲያጸናችሁና እንዲመክራችሁ ሲል አሮንና ሆር የሙሴን እጅ ደግፈው ወይም አጽንተው በያዙበት አይነት ሁኔታ ማለቱ ነበር። በዚያ አይነት ሁኔታ አማኞችን በእምነት እንዲበረቱና እንዲጠነክሩ ለማገዝ ነበር ጢሞቴዎስ ወደ እነዚህ ሰዎች የተላከው። ዛሬም ቢሆን የዚያ አይነት ሰዎች በየአብያተ ክርስቲያናቱ በየማኅበረ ምዕመናኑ ያስፈልጉናል። ወዳጆቼ የሚያጸኑን የሚያቆሙን ኖ የእምነት ቁርጭምጭሚቶቻችንን የሚያጸኑና የሚመክሩን ወንጌላውያን ካህናት ያስፈልጉናል። ቁጥር 3ን አለፍ ብለን እንመልከት። በዚህ መከራ ማንንም እንዳይናወጥ ለዚህ እንደተመረጥን ራሳችሁ ታውቃላችሁና አይላቸዋል። በዚህ መከራ ማንም እንዳይናወጥ ሲል ሐዋርያው እዚህ ላይ አጽንኦትን ሰጥቶ ይናገራል። በጣም የሚገርመው ደግሞ ከዚሁ ጋር በማያያዝ ለዚህ እንደተመረጥን ታውቃላችሁና ማለቱ ነው። አልፎ አልፎ በወጀብና ማዕበል ውስጥ እናልፋለን። በዚህ ምድር እስካለን ድረስ ወገኖቼ ከመከራና ከችግር ማምለጥ አይቻለንም። ጳውሎስም በመከራና በችግር መካከል ለጌታ ጸንተው እንዲቆሙ ነው የተሰሎንቄን ክርስቲያኖች የሚያበረታታቸው። ከቅዱሳት መጻሕፍት ይህን የሚመስሉ ሌሎች ጥቅሶችን ማቅረብም ይቻላል። ለምሳሌ ያክል ጌታ ኢየሱስ ክርስቶስ በኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ፣ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ብሎናል። ዮሐንስ ምዕራፍ 16 ቁጥር 33ን ተመልከቱ። ክርስቶስን መቀበላችን ከችግርና ከመከራ ነጻ ያደርገናል ማለት አይደለም። ከዚህ ይልቅ ግን እንደ እግዚአብሔር ልጅነታችን የተለያየ መከራ ሊያጋጥመን እንደሚችልና ለዚህም መዘጋጀት እንዳለብን ነው ጌታ የነገረን። ጳውሎስም ይህንኑ ሲያረጋግጥ በክርስቶስ ኢየሱስ እግዚአብሔርን እየመሰሉ የሚኖሩ ሁሉ ምን ይሆናሉ ብሏል? ይሰደዳሉ ብሏል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12ን ይመለከቷል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 እንግዲህ ወዳጆቼ ይህ በመናልባትነት ሳይሆን በርግጠኝነት ልንጠብቀው የሚገባን ጉዳይ ነው። ቁጥር 4ን ተመልከቱ። በእውነት ከናንተ ጋር ሳለን መከራን እንቀበል ዘንድ እንዳለን አስቀድመን እንነግራችሁ ነበር፣ እንዲሁም ደግሞ ሆነ፣ ይህንም ታውቃላችሁ ይላችኋል። እዚህ ላይ መከራ ሲል የሚናገረው ስለ ታላቁ መከራ ለመሆኑ ግልጽ ሊሆንልን ይገባል። እዚህ ላይ ሐዋርያው የሚናገረው በዕለት ተዕለት ሕይወታችን ሊገጥመን ስለሚችል ውጣ ውረድና በእምነታችንም ምክንያት ሊደርስብን ስለሚችል መከራ ነው። እንዲህ ያለው መከራ ወደ እግዚአብሔር ያቀርበናል፣ ለእምነታችንም እርካታና እርግጠኝነትን ይሰጠናል። ቁጥር 5 ስለዚህ እኔ ደግሞ ወደፊት እታገስ ዘንድ ባልተቻለኝ ጊዜ ፈታኝ ምናልባት ፈትኗቸዋል፣ ድካማችንም ከንቱ ሆኗል ብዬ እምነታችሁን ለማወቅ ላኩ ይላል። ፈታኙ ከራሱ ከሰይጣን በቀር ሌላ ሊሆን አይችልም። ምዕራፍ 2 ላይ ለተሰሎንቄ ሰዎች ሰይጣን ግን ከመምጣት አዘገየኝ በማለት ጳውሎስ ጽፎላቸው ነበር። አሁን ደግሞ እኔን የፈተነ ሰይጣን ምናልባትም እናንተንም ፈትኗችሁ እንዳይሆን ፈራለሁ በማለት ይጽፍላቸዋል። ሌላው የመፈተናችን ዓላማ ደግሞ የእምነታችንን እውነተኛነት ማረጋገጥ ነው። እምነት ከሚረጋገጥባቸው ነገሮች አንዱ ለምናምንበት ነገር መከራን ለመቀበል ዝግጁ መሆናችን ነው። ቁጥር 6ና 7ን አለፍ በሉና ተመልከቱ። ሐዋርያው አሁን ግን ይላቸዋል፣ አሁን ግን ጢሞቴዎስ ከናንተ ዘንድ ወደኛ መጥቶ ስለ እምነታችሁና ስለ ፍቅራችሁ የምስራች ብሎ በነገረን ጊዜ እኛም እናያችሁ ዘንድ እንደምንናፍቅ ታዩን ዘንድ እየናፈቃችሁ ሁልጊዜ በመልካም እንደምታስቡን በነገረን ጊዜ ስለዚህ ወንድሞች ሆይ በእምነታችሁ በኩል በችግራችንና በመከራችን ሁሉ ስለ እናንተ ተጽናናን ይላቸዋል። ስለ ተሰሎንቄ ሰዎች ሁኔታ ጳውሎስ የሰማው ዜና ደስ አሰኝቶታል። በመከራ ውስጥ ጸንቶ መቆማቸውን ነበር ጳውሎስ የሰማው። በመከራችን ሁሉ ሲል ጳውሎስም እንደ ማንኛውም አማኝ የራሱ መከራ እንደ ነበረው ያመለክታል። እናንተ ይላቸዋል በቁጥር 8 ላይ እናንተ በጌታ ጸንታችሁ ብትቆሙ አሁን በሕይወት እንኖራለንና ሲል ይናገራል። ሐዋርያው ጴጥሮስም ይህን አስመልክቶ ሲናገር ወዳጆች ሆይ በእናንተ መካከል እንድሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ፣ ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ ብሏል። አንደኛ ጴጥሮስ ምዕራፍ 4 ቁጥር 12ና 13ን ተመልከቱ። መከራ ቢደርስብን እንኳ ወገኖቼ ያንኑ መከራ እግዚአብሔር ለመልካም ሊለውጠው ይችላል። ይህን በማሰብ ደስ ሊለን ይገባናል። ቁጥር 9ና 10 ፊታችሁን ልናይ በእምነታችሁም የጎደለውን ልንሞላበት ለሊትና ቀን ከመጠን ይልቅ እየጸለይን በአምላካችን ፊት ከናንተ የተነሳ ስለምንደሰተው ደስታ ሁሉ ለእግዚአብሔር በእናንተ ምክንያት ምን ያህል ምስጋና እናስረክብ ዘንድ እንችላለን ይላል። ደስታ ከሕይወት ጋር፣ ሐዘን ደግሞ ከሞት ጋር በተያያዘ ሁኔታ ቀርቧል በዚህ ስፍራ። ይሁን እንጂ ደስታችን የሚበዛው መከራን በተቀበልንበት ልክ ነው። ጳውሎስ በተሰሎንቄ የነበረው አገልግሎት በድንገት ተቋርጧል። አሁን ደግሞ ያቋረጠውን አገልግሎት ለመቀጠል ስለ ነበረው ፍላጎት ይናገራል። ጳውሎስ የእግዚአብሔርን ቃል የማስተማር ከፍተኛ ፍላጎት ነበረው። እስቲ አሁን ደግሞ አለፍ በሉና ቁጥር 11ን ተመልከቱ። አምላካችንና አባታችን ራሱ ጌታችንም ኢየሱስ ክርስቶስ ወደ እናንተ መንገዳችንን ያቅና ይላል። ወደ ተሰሎንቄ የሚሄድበትን ጊዜ እግዚአብሔር እንዲያመጣ እየጸለየ መሆኑንም ከዚሁ ከራሱ ከጥቅሱ እንመለከታለን። ቁጥር 12 እና 13ን ተመልከቱ። ይህ የዛሬው የመጨረሻ ክፍላችን ይሆናል ማለት ነው። ጌታችንም ኢየሱስ ክርስቶስ ከቅዱሳን ሁሉ ጋር ሲመጣ በአምላካችንና በአባታችን ፊት በቅድስና ነቀፋ የሌለበት አድርጎ ልባችሁን ያጸና ዘንድ እኛ ደግሞ ለእናንተ እንደምንሆን ጌታ እርስ በርሳችሁ ያላችሁን ለሁሉም ፍቅራችሁን ያብዛ ይጨምርም ይላል። ፍቅር የራሱ ዓላማ አለው። ይህም ዓላማ ምን እንደሆነ ሲያመለክት በቅድስና ነቀፋ የሌለበት አድርጎ ልባችሁን ያጸና ዘንድ ይላል። ወዳጆቼ እናስ ምን አይነት ሕይወት እየኖርን ይሆንኛ? ጌታችንም ኢየሱስ ክርስቶስ ከቅዱሳኑ ሁሉ ጋር ሲመጣ የሚለው ቃል የሚያመለክተው መንግሥቱን ለመመስረት ጌታ ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ቅዱሳንም እንደሚያጅቡት ነው የሚናገረው። ቤተ ክርስቲያን ከዚህ ምድር ከተወሰደች በኋላ ታላቁ መከራ ይጀምራል። መንግሥቱን ለመመስረት ጌታ ወደዚህ ምድር ሲመጣ ደግሞ የታላቁ መከራ ጊዜ ማክተሚያ ይሆናል። አማርኛችን መገለጥ በማለት ለሚያስቀምጠው ቃል የግሪኩ ቃል ግን ሶስት የተለያዩ ቃላትን ይጠቀማል። የመጀመሪያው ኤፒፋኒያ ሲሆን ይህም ቃል የተሰወረ ነገር መገለጥን ወይም ደግሞ መገለጡን ያመለክታል። ኤፒፋኒያ ማለት የተሰወረ ነገር መገለጡን ያመለክታል። ለምሳሌ ያክል ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ሲል የተጠቀመው በዚህ ኤፒፋኒያ በሚለው ቃል ነው። ቲቶ ምዕራፍ 2 ቁጥር 11ን ተመልከቱ። ሌላው ቃል ደግሞ አፓካሉ ፒሰስ የሚለው ሲሆን ይህም ቃል በቀጥታ የሚያመለክተው በዳግም ምጽአቱ የኢየሱስን ለሰዎች መገለጥ ነው። ሦስተኛው ቃል ደግሞ ፓሮሲያ የሚል ሲሆን እርሱም መምጣትን ወይም መገኘትን ያመለክታል። ለምሳሌ ያክል ለፊልጵስዩስ ሰዎች ሲጽፍላቸው በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁን ስርቅ ብሏቸዋል። እዚህ ላይ በመኖሬ ወይም በመገኘቴ ለሚለው ቃል የተጠቀመው ፓራሶሪያ በሚለው ቃል ነው። ፊልጵስዩስ ምዕራፍ 2 ቁጥር 12ን ተመልከቱ። ስለሆነም ወገኖቼ ጌታችንም ኢየሱስ ክርስቶስ ሲመጣ የሚለው በአየር ተነጥቀው ቅዱሳን ከርሱ ጋር ስለሚሆኑበት ጊዜ ያመለክታል ማለት ነው። ለዚያ ብቁ እንድንሆን ደግሞ በአምላካችንና በአባታችን ፊት በቅድስናና ነቀፋ በሌለበት አድርጎ እግዚአብሔር እንዲጠብቀን እለት እለት እንትጋ። እግዚአብሔርም ለዚያች ክብር እንድንበቃ እርሱ ራሱ ይርዳን። ደህና አደሩ።
ኢየሱስ ካልሆነ ጀምር ተወታለ ጀምር ተወታለ ጀምር ተወታለ